deebina nagaatti ula.
Ye America Dems Radio Tabia no. የቦረናው ድርቅ እንደበረታ ነው። ቦረና ዞን ላይ በተከሰተው ድርቅ የሞቱት እንስሳት ቁጥር ከ70 ሺህ በላይ መሆኑን የዞኑ አስተዳደር አስታውቋል። በዚህ ላይ ያተኮረ ዘገባ ደርሶናል። በመላው ኢትዮጵያ በፈጠራ ስራዎቻቸው ራሳቸውንና የሚኖሩበትን ማህበረሰብ በመደገፍ ላይ ያሉ ወጣቶች በርካቶች ናቸው። ከሐዋሳ አንዱን ጋብዘናል። ከምርቃ በኋላ የሥራ ዕድልን ፈተና አስመልክቶ ከሕክምና ተማሪዎች ጋር የተካሄደ ውይይት ይዘናል። ሰላም ጤና ይስጥልን እንደምን አመሻችሁ የተከበራችሁ አድማጮቻችን። ከቅዳሜ ህዳር 11 2014 ዓ.ም ምሽት ዝግጅታችን ጋር አስተናጋጃችሁ አሉላ ከበደ ነኝ። የፕሮግራም አቀናባሪ ብርሃን ኃይሉ ናት። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት።
ጤና ይስጥልኝ የተከበራችሁ አድማጮች እንደምን አመሻችሁ። የሰዓቱን ዜና የማሰማችሁ ሰለሞን አባተ ነኝ። ኢትዮጵያ ውስጥ ጦርነቱ እንዲቆም ጫና ለማሳደር እየተደረገ ባለው ዓለም አቀፍ ጥረት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ከአፍሪካ ህብረቱ አደራዳሪ ኦሉሴጎን ኦባሳንጆና ከኬንያ ፕሬዝዳንት ኡሁሩ ኬንያታ ጋር ሆነው ጠቅላይ ሚኒስትር አብይ አህመድንና የህወሓቱን ሊቀመንበር ደብረጽዮን ገብረ ሚካኤልን ማነጋገራቸውን የዋና ጸሐፊው ቃል አቀባይ ተናግረዋል። ቃል አቀባዩ ትናንት ለጋዜጠኞች መግለጫ ሲሰጡ ስለ ዋና ጸሐፊው ዲፕሎማሲያዊ ጥረቶች ተጠይቀው ሶስቱ መሪዎች ተቀናጅተው ኢትዮጵያውያኑን ያነጋገሯቸው በተናጠል መሆኑን ከመግለጽ በስተቀር ንግግሮቹ የተደረጉት መቼ በምን ዘዴና የት እንደሆነ አላሳወቁም። ከንግግሮቻቸው የተገኘው ውጤትም አልተገለጸም። አፍሪካ ውስጥ በሶስት ሀገሮች የአምስት ቀናት ጉብኝት በማድረግ ላይ የሚገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ሴኔጋል ገብተው ከፕሬዚዳንቱ ማኪሳል ጋር በሁለቱ ሀገሮች ግንኙነቶች ላይ ተነጋግረዋል። ባለስልጣናቱ የተገናኙት በሀገሮቹ መካከል አለ ያሉትን የተጠበቀ ግንኙነት ለማጠናከር መሆኑን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ገልጿል። ብሊንከን በትናንት የናይጄሪያ ቆይታቸው ወቅት የባይደን አስተዳደርን የአፍሪካ ፖሊሲ ይፋ ባደረጉበት ንግግር ሀገራቸው የአህጉሪቱን ሀገሮች የምትመለከተው በአቻነት መሆኑንና ተጽዕኖዋን ማብርታት እንደምትሻ አመልክተዋል። ዩናይትድ ስቴትስ አፍሪካ ውስጥ የተጨበጠ ውጤት የሚያስገኝ ግልጽና በበጎ ፈቃድ ላይ የተመሰረተ የመሰረተ ልማት ስምምነቶች ውስጥ ብቻ ለመግባት ዝግጁ መሆኗን ገልጸዋል። አፍሪካ ለመንገዶች፣ ለሐዲዶችና ለግድቦች ግንባታዎቿ በቢሊዮኖች ዶላሮች የሚገመት ድጋፍ ከቻይና እንደምታገኝ ይታወቃል። እንደ ውጭ ጉዳይ ሚኒስትር በአፍሪካ የመጀመሪያ የሆነው ጉዟቸው ለዓለም አቀፍ ጤና፣ የአየር ንብረትን ቀውሶች ለመታገል፣ ለኢነርጂ ተጠቃሚነትና ለምጣኔ ሀብት እድገት ትብብሮችን በማጠናከር እንዲሁም ዴሞክራሲን በማሳለጥና ሰላምና ጸጥታን በማስፈን ላይ ያተኮረ መሆኑን በትናንቱ የአቡጃ ንግግራቸው አሳውቀዋል። ብሊንከን የኢትዮጵያው ሁከት እንዲቆም፣ ሶማሊያ ውስጥ ሽብርተኛነትን ለመዋጋት፣ ሱዳን ውስጥ የሲቪል አስተዳደር እንዲመለስ ብሊንከን ጥሪ አድርገዋል። ዩናይትድ ስቴትስ መካከለኛው ምስራቅ ውስጥ ደህንነትና ጸጥታ እንዲጠናከር ያላት ቁርጠኛነትና እርግጠኛነት ጠንካራ መሆኑን የመከላከያ ሚኒስትሯ ሎይድ ኦስተን ባህሬን ውስጥ እየተካሄደ ባለው ውይይት ላይ አስታውቀዋል። ዩናይትድ ስቴትስ ከኢራን ጋር በኒውክሌር ጉዳይ ስምምነት ላይ ለመድረስ መፈለጓና ከአፍጋኒስታን የወጣችበት የትርምስ አካሄድ የቀጠናውን ባለስልጣናት እያሳሰበ መሆኑን ዘገባዎች ጠቁመዋል። ሚኒስትር ኦስተን ዛሬ ረፋድ ላይ ማናማ ውስጥ በሰጡት አስተያየት ኢራን የኒውክሌር መርሃ ግብሯን እያሰፋች መሆኗ አዝማሚያ የሚያበረታታ ወይም የሚያነቃቃ ጉዳይ አለመሆኑንም ጠቁመው ለማንኛውም ዩናይትድ ስቴትስ ልታደርግ የምትችለውን አቅሟን ወዳጅም ጠላትም ያውቀዋል ብለዋል። ይሁን እንጂ ለባይደን አስተዳደር የመጀመሪያው መሳሪያ ዲፕሎማሲ ነው ብለዋል ሎይድ። የጦር መሳሪያ ብቻውን ለዓለም ዘላቂ ሰላም አያስገኝም ሲሉ አሜሪካዊው የመከላከያ ሚኒስትር የቀድሞውን የሀገሪቱን ፕሬዚደንት አይዘናወርን አባባል ደግመዋል። ዊስኮንሰን ግዛቷ ከተማ ኬኖሻ ውስጥ ባለፈው ዓመት የተቃውሞ ሰልፍ ሲካሄድ ሁለት ሰው ገድሎ አንድ ያቆሰለው ወጣት ጥፋተኛ አይደለም የሚል ብይን ትናንት በመተላለፉ የተቆጡ ሰልፈኞች ትናንት አርብ ሌሊቱን የኦሬገን ግዛቷን ከተማ ፖርትላንድን ሲያመሷት አድረዋል። ሁለት መቶ ይሆናሉ የተባሉት ተቃዋሚዎች ከተማይቱ ውስጥ መስኮቶችን መሰባበራቸው፣ በፖሊስ ላይ የተለያዩ ቁሳቁስ መወርወራቸውና የከተማይቱን የፍትህ ማዕከል ማቃጠላቸው የተዘገበ ሲሆን ፖሊስ ሁኔታውን የሁከት አድራጎት ሲል ፈርጆታል። አምስት ክሶች የተመሰረቱበት ካይል ሪትንሃውስ በሁሉም ጥፋተኛ አይደለም ሲል የፍርድ ሸንጎው የበየነው ትናንት እኩለ ቀን አካባቢ ሲሆን ተቃዋሚዎቹ ኦሬገኗ ፖርትላንድ ውስጥ የተሰባሰቡት ከምሽቱ 3 ሰዓት አካባቢ ነበር። በሰው ላይ የደረሰ ጉዳት ስለመኖር አለመኖሩ ወይም የታሰሩ ሰዎች ስለመኖር አለመኖራቸው የወጣ መረጃ የለም። ዩናይትድ ስቴትስ ውስጥ እድሜው 18 ዓመትና ከዚያ በላይ የሆነ ማንም ሰው የኮቪድ-19 ማጠናከሪያ ክትባት መውሰድ እንደሚችል የሀገሪቱ የበሽታዎች መቆጣጠሪያ ማዕከላት CDC የመማክርት ጉባኤ ትናንት በሙሉ ድምጽ ወስኗል። እንዲያውም እድሜው ከ50 ዓመት በላይ የሆነ ማንም ሰው የማጠናከሪያ ክትባቱን እንዲወስድ CDC መክሯል። የCDCው የመማክርት ጉባኤ ውሳኔውን ያሳለፈው የምግብና የመድኃኒት አስተዳደሩ ለፋይዘርና ለሞዴርና የማጠናከሪያ ክትባቶች ትናንት ፍቃድ ከሰጠ በኋላ ነው። የሞዴርናና የፋይዘር ሙሉ ክትባቶችን ከወሰደ 6 ወር የሆነው ማንም ሰው የማጠናከሪያውን ክትባት መወጋት እንደሚችል የተገለጸ ሲሆን ከዛሬ ጀምሮ ሥራ ላይ መዋሉ ታውቋል። በሌላ በኩል የኮቪድ-19 ክትባትን የመውሰድና ያለመውሰድ ጉዳይ አውሮፓ ውስጥ ውጥረት እየፈጠረ መሆኑ ታውቋል። የሆላንዷ የወደብ ከተማ ሮተርዳም ውስጥ የኮቪድ-19 ገዳዎችን ተቃውሞ በወጡ ሰልፈኞችና በፖሊስ መካከል በተፈጠረ ግጭት 2 ሰዎች መጎዳታቸውን ሮይተርስ ዘግቧል። ሰልፈኞቹ መኪኖችን ሲያቃጥሉና ፖሊስ ላይ ድንጋይ ሲወረውሩ ፖሊስ በሰጠው የውሃና የጥይት ምላሽ ነው 2 ሰዎች መጎዳታቸው የተነገረው። ፖሊስ እርምጃውን የወሰደው የተቃዋሚዎቹ አድራጎት ለሕይወት አስጊ ሆኖ በማግኘቱ መሆኑን ተናግሯል። የኮቪድ-19 ማንሰራራት ለሁለት ዓመታት ያህል በአመዛኙ ዝግ ሆና የቆየችውን አውሮፓን እንደገና እያሰጋት ሲሆን፣ አየርላንድ ውስጥ ባልተከተቡ ሰዎች ላይ የጥላቻ ንግግሮች እየበረቱባቸው መሆኑን አይሪሿ የአውሮፓ ፓርላማ አባል ክሌር ዳሊ መናገራቸውን አሶሺየትድ ፕሬስ ዘግቧል። ኦስትሪያ ደግሞ ከፊታችን ጥር 24 ጀምሮ ክትባት ግዴታ መሆኑን አውጃለች። በአንዳንድ አካባቢዎች ደግሞ ባልተከተቡ ሰዎች ላይ የጤና አገልግሎቶች አንድም ውሱን እንዲሆኑ አሊያም እንዲወደዱ እየተደረገ መሆኑን ዘገባዎች ጠቁመዋል። ለዜና የተያዘው ሰዓት አበቃ። ክቡራትና ክቡራን፣ ከቀሪ ዝግጅቶች ጋር አብራችሁን ቆዩ። ዜናውን ያሰማዋችሁ ሰሎሞን አባተ ነኝ። ወደ አሉላ ልመልሳችሁ።
አድማጮች የምትከታተሉት በ19 እና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ቅዳሜ ህዳር 11 2014 ዓ.ም ተመረጥ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪ ብርሃን ኃይሉ ናት። ለምሽቱ ያዝናቸው ዘገባዎችና ቅንብሮች እንለፍ። ቅዳሜውም ወደ ቦረና ይወስደናል። የቦረናው ድርቅ እንደበረታ ነው። ቦረና ዞን ላይ በተከሰተው ድርቅ ሳቢያ የሞቱት እንስሳት ቁጥር ከ70,000 በላይ መሆኑን የዞኑ አስተዳደር አስታውቋል። በሌላ በኩል ሐረማያ ዩኒቨርሲቲ በድርቅ ለተጎዱ የዞኑ ነዋሪዎች ድጋፍ ማድረጉን ገልጦ ድርቁ ያስከተለውን ማህበራዊና ኢኮኖሚያዊ ጉዳት ለመቀነስም ያግዛሉ ያላቸውን ሐሳቦች አቅርቧል። ከ50,000 በላይ እንስሳት እንደሞቱበት ባለፈው ሳምንት ያስታወቀው የሶማሌ ክልልም የድርቁን ጉዳት ለመከላከል በውጭ የሚኖሩ ኢትዮጵያውያን እገዛ እንዲያደርጉ ጥሪ አቅርቧል። አዲስ ቸኮል ነው ያጠናቀረው።
በኦሮሚያ ክልል ቦረና ዞን በተከሰተው ድርቅ የሞቱ እንስሳት ቁጥር ከ70,000 በላይ መድረሱን የዞኑ አርብቶ አደር ልማት ኃላፊ ዶክተር ቃሲም ጉዮ ለአሜሪካ ድምጽ አስታውቀዋል። ድርቁ ከእንስሳት ሞት ባሻገር በሰዎች ላይ ማህበራዊ ጉዳትም እያስከተለ መሆኑን ነው ዶክተር ቃሲም የተናገሩት።
70,185 ከብት ሞቷል። በዚህ ሰዓት እንደዛ ወደ 117,462 ደግሞ በሰው በኩል ነው፣ በሰው አካል በሰው ጉልበት ነው የሚነሱት። አፕሌክሲንግ አኒማልስ ናቸው። ይሄንን ያክሉ ራሳቸው መነሳን የማይችሉ እና በሰው ጉልበት መቆም የሚችሉ ናቸው። ጉዳቱ ይህንን ይመስላል። በጣም በትልቅ ቁጥሩ ያባወራ ወደ 50,552 ሰዎች ናቸው። ብርቶቻቸውን በጉልበታቸው እያነሱ ያሉት እና የሞተባቸው ደግሞ ወደ 28,238 ባወራ ነው። እኛ ነው የ70,185 የሞተባቸው። የእንስሳቱ ጉዳት ይህንን ይመስላል። ድርቅ ደግሞ በአስተራሊስ ላይ አርብቶ አደር ላይ ሲመጣ እንደሚታወቀው እንስሳት ነው የሚገለው፣ እንስሳት ነው የሚሞትበት። ሌላ ደግሞ ከዛ በኋላ እንደ ኮንሲኩዌንስ የሚመጣ ችግሮች አሉ። ማልኒትሪሽን ትላለ፣ የፉድ ሴኩሪቲ ክራይሲስ ትላለ፣ ስቱደንት ድሮፕ አውት ወይ አብሰንቲዝም የሚባል ይቀጥላል።
ለድርቁ ተጎጂዎች እንስሳት መኖ ይዞ ወደ ቦረና ዞን ሄዶ የነበረው የሀረማያ ዩኒቨርሲቲ ሉካን ቡድን በስፍራው ተገኝቶ የተመለከቱት በመገናኛ ብዙሃን ከሚሰሙት በላይ እንደሆነባቸው ነው የቡድኑ አባል አቶ ኑሩ መሐመድ ለአሜሪካ ድምጽ የተናገሩት።
ቦረና እንደሄድን የተወሰነ እርጥበት አለ። ኢቪን እስከ ያቤሎ ድረስ ያለው አንዳንድ ሰዎች ያቤሎ ደርሰው ስለሚመለሱ ምን ያህል ሲሪየስ እንደሆነ አያዩም። ከዛ ወደ ኬንያ አቅጣጫ፣ ወደ ደቡብ አቅጣጫ ቀጥለ ስትሄድ ወደ ሜጋ ዱብሉቅ 50 ኪሎ ሜትር አካባቢ የሚተን ነው ከያቤሎ ዱብሉቅ ስትሄድ፣ ወደዚህ ደግሞ ወደ ዲሎ የሚባል እንዲሁም ደግሞ ዲዳሃራ የሚባል ወደ አሬሮ መስመር ገባ ስትል 28 ኪሎ ሜትር ነው አሁን የሄድነው ወደ ዲዳሃራ የሚል አካባቢ በአሬሮ መስመር ያቤሎን አላሰ ብለው ወደ ገጠር ስትገባ እዛ ስንሄድ ያየነው ነገር ነው። በሶሻል ሚዲያ ላይ የምናየው እና ምድር ላይ ያየነው በጣም ነው ልብ የሚነካው፣ ታች የሚያደርግ ነገር ነው ያየነው።
አቶ ኑሩ 132 የቆሙ እንስሳት የሞቱባቸው ግለሰብም ማግኘታቸውን ያስታውሳሉ።
8 ኪሎ ሜትር ከያቤሎ እንደተንቀሳቀስ አንድ አዛውንት አገኘን፣ በርካታ ከብት ያለቀበትን እሱ ጋር ጎራአል። በጣም ተክዘው ቁጭ ብለው ነበረ። ምንድን ነው ስንል በጣም በእርግጥ ከመተከዝም በላይ ያደርጋል። አሁን የተወሰኑ ከብት እኛ ደግሞ የከብት አርቢ ወይም የገበሬ ልጆችን አብዛኞቻችን ኢትዮጵያ ውስጥ ያለን ሰዎች እናቃለን። ያሳደግነው ወተቱን የጠጣን ከብት አንድም ጥጃ አንድም ላም ሲሞት ምን ያህል ታች እንደ ነው 132 ከብት ዛሬ እኛ ስንደርስ አሁን ትኩስ የሞቱ ሁለት ላሞች ናቸው። እዛው በረት ስር ተኝተው ያገኝ ናቸው ላሞች። እንደውም አቁመናቸው ከሌሎቹ ከቆሙት ትንሽ ስጋ ሰውነታቸው ላይ ያለ ነው የሞቱት። ረሃቡን አልቻሉም። ከነሱ የበለጠ ደርቆ ደግሞ ቆሞ የሚሄደውንም አይተናል። አባ ጃተኒ ሙሉ ይባላሉ። የዲዳሃራ ነዋሪ ናቸው።
አርብቶ አደሮች በዝናብ ላይ ብቻ ጥገኛ መሆናቸውን የሚቀንሱ ስራዎች መሰራት አለባቸው የሚሉት አቶ ኑሩ ከችግሩ ለመውጣት መፍትሄ ያሏቸው ምክረ ሀሳቦችም ያቀርባሉ።
አንደኛ እነዚህ ከብቶች አሁን እያለቁ ነው ያሉት። በጣም ድርቁ እስከ ተወሰነ ወራቶች ዝም ብሎ የሚቀጥል አይነት ኮንዲሽን ነው እያሳየ ያለው። እንግዲህ ፈጣሪ የሚያመጣውን ባናውቅም ማለት ነው። ስለዚህ አንደኛ ዩኒቨርሲቲዎችና የጥናትና ምርምር አካላቶች ከዩኒቨርሲቲ ውጭ ያሉትም እንዲህ የእንስሳት ማቆያ ምርምር ቦታ ላይ ያላቸው ከሌላ ቦታ ከመውሰድ ይልቅ አሁን እነዚህን ከብቶች ወደ ጥናት ማዕከላቸው አምጥተው ዝርያቸውንም በዛው እያቆዩ ማህበረሰቡም በዛ እነሱ የደጎማ ክፍያ ቢያደርጉላቸው አንድ አማራጭ ነው። ሌላው ደግሞ ለኮንሰፕሽን ለመመገቢያነት ለትልልቅ አሁን ለምሳሌ ለመከላከያ ለተለያዩ ጉዳይ የሚገዙ እንስሳቶች ሌላ ቦታ አሁን ሰላም የሆነበት ቦታ ሳር ያለበት ቦታ ከብት በጣም እጅግ ውድ ነው በሀገራችን ኮንቴክስት። እዛ ግን የሚገዛቸው ጠፍቶ ወደሚወስዱት አጥቶ የት ገበያ የት አቅጣጫ እንደሚወስዱ ማያውቁትን ማህበረሰቡ ጋር ሄደው ከነሱ ግብይት ቢፈጽም። ሌላው ነገር ደግሞ ኢቭን ከብት የሚያደልቡ ሰዎች አሁን ጤነኛ የሆኑ ገና እድሜያቸው ለጋ የሆኑ እንስሳቶች ከስቶ ችግር ላይ ነው ያሉት። እነዛን ከብቶች ወደ ሆነ የማድለቢያ አካባቢ አምጥቶ አስመርምሮም ይሁን ጤንነታቸውን ቼክ አድርጎ ቢወስዱና ቢያደልቡ አጣዩ ሌላው መርዳት ነው በአካባቢ ያሉትን። አሁን ወደ 233,000 ከብቶች ናቸው ፈጣን እርዳታ አለበለዚያ የሚሞቱ ማለት ነው። 238,000 ከብቶች
እስካሁን ካሳለፍነው ድርቅ ይልቅ ወደፊት ቢያንስ ለአምስት ወራት የሚጠብቀን ደረቅ ወር ይበልጥ አስከፊ ይሆናል የሚሉት የቦረና ዞን የአርብቶ አደር ልማት ኃላፊ ዶክተር ቃሲም ጉዮ እስካሁን ድርቁና ድርቁ ያስከተለውን ጉዳት ለመከላከል የተሰሩ ስራዎች በቂ አይደለም ይላሉ።
ባለፈው ለምሳሌ የግል ድርጅትም ሆነ ሌላ መንግስታዊ ትልቅ ይገዛ ነበረ ወደ ቦረና ፍሎ ሲያደርግ የነበረው አሁን ሲጎረፍ የነበረው ሰፖርት ሁሉ ማለና ትልስክ የመንግስት ኩራዙ ራም ከስከዚ ያለ ነውና፣ ሌላ ደግሞ እኛ ፍለፊታችን ያለው የድርቁ ሁኔታ ትልቁ ገና እየመጣ ያለው ስለሆነ ትልስክ በተጀመረው ቢንቀጥልና በተጀመረ ተሆን ብናየውና በዛ ብናስቀጥለው የመንግስትም ሆነ ሌላ ኢንዲቪጁዋል ኢንስቲትዩሽኖች ላንተም የኤንጂኦ ኮርዲኔሽን ነበረ ትላልቅ የኤንጂኦ ዩኤንኤንጂዎች ያሉበት
ሰሌዎችም ከማከላችን ነበርና አውቀናል።
በተመሳሳይ በ50 ሺህ በላይ እንስሳት እንደሞቱበት ያስታውቃል። የሶማሌ ክልል ድርቁን ለመከላከል መንግስት ከሚያደርገው ጥረት ባሻገር በውጭ የሚኖሩ የሶማሌ ክልል ተወላጆች የበኩላቸውን እንዲያበረክቱ ጥሪ አቀርባለሁ። በውጭ ከሚኖሩ የክልሉ ተወላጆች ወይም ዲያስፖራዎች ጋር በተዘጋጀ የምክክር መድረክ ላይ ንግግር ያደረጉት የክልሉ ርዕሰ መስተዳድር አቶ ሙስጠፌ መሐመድ ድርቁስ ከሚያዚያ ሊቀጥል እንደሚችል አስታውቀው በውጭ የሚኖሩ የክልሉ ተወላጆችም አቅማቸው በሚፈቅደው ሁሉ ተጎጂዎች እንዲደግፉ ጥሪ ማቅረባቸውን የክልሉ ብዙሃን መገናኛ ዘግቧል። አሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስን አመሰግናለሁ። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን በኢትዮጵያ ወቅታዊ ሁኔታ ዙሪያ ከሁለት የቀድሞ ዩናይትድ ስቴትስ አምባሳደሮች ጋር ወደ ተደረገ ውይይት ነው መስዳችሁ። ኢትዮጵያ አሁን ያለችበት ችግር በውጭ ሀገሮች ጣልቃ ገብነት ሊፈታ እንደማይችልና መፍትሄው ከውስጥ መምጣት እንዳለበት ሁለት በኢትዮጵያ ያገለገሉ የዩናይትድ ስቴትስ የቀድሞ አምባሳደሮች አሳሰቡ። በሰሜን ኢትዮጵያ ላለፈው አንድ ዓመት ሲካሄድ የቆየውን ጦርነት አስመልክቶ የአሜሪካ ድምጽ ያነጋገራቸው አምባሳደር ቲቦር ናጅና አምባሳደር ዶናልድ ቡት በዘውግ መከፋፈል ኢትዮጵያን አሁን ላለችበት ችግር እንደዳረጋት ገልጸው ኢትዮጵያውያን ልዩነታቸውን አቻችለው በአንድ በሰላም መኖር የሚችሉበትን መንገድ መፈለግ አለባቸው ብለዋል። ዲፕሎማቶቹን ያነጋገረችው ካሮል ካስቴል ናት። ስመኝሽ የቆየ ወደ አማርኛ መልሳ እንደሚከተለው ታቀርባለች።
በኢትዮጵያና በጊኒ የዩናይትድ ስቴትስ አምባሳደር ሆነው ያገለገሉትና በትራምፕ አስተዳደር ረዳት የውጭ ጉዳይ ሚኒስትር የነበሩት ታቦር ናጅ እንዲሁም በኢትዮጵያ፣ ላይቤሪያና ዛምቢያ የዩናይትድ ስቴትስ አምባሳደር የነበሩት ዶናልድ ቡዝ አርብ ዕለት ከአሜሪካ ድምጽ ጋር በነበራቸው ቆይታ ኢትዮጵያ ውስጥ በቆዩበት ጊዜ ኢትዮጵያውያን ለውጭ ኃይል ግፊት የማይበረከኩ መሆናቸውን ማስተዋላቸውንና የዓለም አቀፉ ማህበረሰብ ሚና ኢትዮጵያውያን የራሳቸውን ችግር በራሳቸው እንዲፈቱ ሁኔታዎችን ማመቻቸት ብቻ መሆን እንዳለበት ተናግረዋል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፈሪ ፌልትማንና የቀድሞው የናይጄሪያ ፕሬዝዳንት ኦሊሴንጆ ኦባሳንጆ ኢትዮጵያ አሁን ካለችበት ቀውስ እንድትወጣ እያደረጉት ያሉትን ጥረት ያደነቁት አምባሳደር ቡዝ ኢትዮጵያውያን ግን ለውጭ ግፊት በቀላሉ እጅ አይሰጡም ብለዋል።
Ethiopians are proud and independent people.
ኢትዮጵያውያን ኩሩና ራሳቸውን የቻሉ ሰዎች ናቸው። ከውጪ የሚመጣን ጫና በቀላሉ አይቀበሉም። አስቸጋሪ ሊሆኑ ይችላሉ። ስለዚህ የሚያስፈልገው ከወሬ የዘለለ ተግባር ነው።
በዚህ የሚስማሙት አምባሳደር ናጅ በበኩላቸው ኢትዮጵያ አሁን ካለችበት ችግር የምትወጣው መፍትሄው ከራሳቸው ከኢትዮጵያውያን ሲመጣ ብቻ መሆኑን አስመረውበታል።
Solutions going to come from within, not from without.
መፍትሄው መምጣት ያለበት ከውስጥ እንጂ ከውጭ አይደለም። ከፍተኛ ችሎታ ያላቸውን 100 የተለያዩ መልእክተኞችን መላክ እንችላለን። አሁን ነገሮች ካሉበት አንጻር ግን ምንም አይነት ልዩነት ማምጣት የሚችሉ አይመስለኝም።
አምባሳደር ናጅ አክለው የምዕራብ ሀገራት ብቻ የኢትዮጵያን ችግር ለመቅረፍ መቀናጀታቸው በቂ አለመሆኑንና ቻይናና መካከለኛው ምስራቅ ያሉ ሀገራትም የመፍትሄው አካል መሆን አለባቸው ሲሉ ሐሳባቸውን ሰጥተዋል። ሁለቱም የዩናይትድ ስቴትስ ዲፕሎማቶች ከአሜሪካ ድምጽ ዘጋቢ ካሮል ካስቲዮ ጋር በነበራቸው ቆይታ በኢትዮጵያ ሲተገበር የኖረው ዘርን መሰረት ያደረገ የፌደራሊዝም ስርዓት ኢትዮጵያ አሁን ላለችበት ችግር መሰረት እንደሆነም ጠቅሰዋል። የደርግን መውደቅ ተከትሎ ስልጣን ያዘው የህወሓት መንግስት ይህን ፍራአት ማምጣቱን ያስተዋወሱት አምባሳደር ናጅ በኢትዮጵያ ውስጥ ግን አለ መስራቱን ተናግረዋል።
Ethnic federalism works in a place like Switzerland where you have
ዘርን መሰረት ያደረገ የፌደራሊዝም ፍራአት ሊሰራ የሚችለው እንደ ስዊዘርላንድ ባሉ የተለያዩ ጎሳዎች ሳይጋጩ ሀብታቸውን መጠቀም በሚችሉባቸው አገሮች ናቸው። በኢትዮጵያ ግን የሚጋሩት ድህነት በመሆኑ ሁኔታው መልኩን ቀየረ።
በኢትዮጵያ በአሁን ወቅት የሚታየው ችግር የተባባሰው የፖለቲካ አመራሮች ከህዝብ ድጋፍ ለማግኘት ዘርን መጠቀማቸው ነው ያሉት አምባሳደር ቡዝ በበኩላቸው በኢትዮጵያ የተሞከረው ዘርን መሰረት ያደረገ የፌደራሊዝም ስርዓት የታሰበውን ውጤት አለማምጣቱ ለዚህ ልዩነት መስፋፋት አስተዋጽኦ እንዳደረገ አስመረውበታል።
This generated a lot of antagonism from other ethnic groups.
የስራት ከተለያዩ ከሌሎች ጎሳዎች በጣም ብዙ ጥላቻ እንዲመጣ አድርጓል። ስለዚህ አሁን ኢትዮጵያውያን ሊያደርጉ የሚገባው ወደ ኋላ ተመልሰው እንዴት ልዩነታቸውን በተቻቻለ መንገድ እንደገና በሰላም አብረው መኖር እንደሚችሉ መላ መፈለግ ነው።
ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ አድርገዋቸው የነበሩ የፖለቲካ መሻሻሎች በኢትዮጵያ ታሪክ ጉልህ ቦታ የሚሰጣቸው ነበሩ ያሉት አምባሳደር ናሽ ኤርትራ በኢትዮጵያ ጉዳይ ጣልቃ እንድትገባ የኢትዮጵያ መንግስት መፍቀዱን ግን በጥብቅ ተቃውመዋል።
He saw this as a phenomenal opportunity to get
ኤርትራ ሁኔታውን ለብቀላ እንደሚመች አጋጣሚ ነው ያዩት። ለዛም ነው መጀመሪያ በትግራይ ህዝብና ከኤርትራ ሸሽተው በትግራይ ስደተኛ መጠለያ ጣቢያዎች ውስጥ በነበሩ ኤርትራውያን ላይ የደረሱት የሰብአዊ መብት ጥቃቶች በኤርትራ ወታደሮች የተፈጸሙት።
አምባሳደር ቡዝም የኢትዮጵያ መንግስት የፈጸመው ዋነኛ ስህተት ህወሓት በኢትዮጵያ መከላከያ ሰራዊት ላይ ያደረሰው ጥቃት ምላሽ ሲሰጥ ኤርትራ ጣልቃ እንድትገባ መፍቀዱ ነው ሲሉ የኤርትራን ሚና አውግዘዋል። በውጭ ሀገራት የሚኖሩ ኢትዮጵያውያን በሀገር ውስጥ ላለው ግጭት እያበረከቱት ያለው አፍራሽና ገንቢ ሚና የራሱን አስተዋጽኦ እያበረከተ መሆኑን አጽንኦት ሰጥተው የተናገሩት ዲፕሎማቶች በኢትዮጵያ ያለው ችግር ከስር መሰረቱ እንዲፈታ ከተፈለገ ኢትዮጵያኖች አንድ ላይ ተቀምጠው ስለወደፊታቸው መነጋገር አለባቸው ብለዋል። ከኢትዮጵያ ውጭ ያለው ዓለም አቀፉ ማህበረሰብም ለኢትዮጵያ መሆን አለበት ብለው የሚያስቡትን አቅጣጫ ከማዘጋጀት ይልቅ ህዝቡ በራሱ ችግሮቹን መፍታት የሚችልበትን መንገድ በማመቻቸት ብቻ እንዲያግዝ አሳስበዋል። ለአሜሪካ ድምጽ ዘገባ ስምኝሽ የቆየ ዋሽንግተን ዲሲ።
ስምንሽን ለዝግጅቱ አመሰግናለሁ። አድማጮች አሁን ወደ ተከታዩ ቅንብር ልሰዳችሁ። ሄለን ሀዱሽ የሄላዝ የውበት መጠበቂያ ምርቶች አምራች ድርጅት መስራችና ስራ አስኪያጅ ናት። አንድ የንግድ ሰው የንግድ ስራ ሲጀምር ችግርን መቅረፍ አለሞ መሆን አለበት የምትለው ሄለን በቅርቡም ለዋሪነታቸውን በዚህ በዩናይትድ ስቴትስ ያደረጉና ከስደተኛው ማህበረሰብ ይሆኑ የተሳካላቸውን የንግድ ስራ ባለሙያዎች በሰፈሩበት መጽሐፍ ላይ ጥረቷ ተዘግቧል። ኤደን ገረመው ከሄለን ጋር ቆይታ አድርጋ ተከታዩን አሰናድታለች።
ነዋሪነቷ በዋሽንግተን ዲሲ አካባቢ የሆነው ሄለን ሀዱሽ ትውልደ ኢትዮጵያዊት የነገደ ሰው ናት። አባቷ የባንክ ቤት ባለሙያ ስለነበሩ በተለያየ ጊዜ የስራ ቦታቸው ሲለዋወጥ አብራ በመዞሯ ልጅነቷን በወለጋ፣ ደብረ ማርቆስ፣ ደሴ፣ መቀሌ ያለች በብዙ የኢትዮጵያ ክፍላተ ሀገራት ውስጥ ልታሳልፍ ችላለች። ኢትዮጵያ ውስጥ በአይቲ ባለሙያነት የመጀመሪያ ዲግሪዋን ካገኘች በኋላ የውጭ ሀገር የትምህርት እድል በማግኘቷ ወደ ዩናይትድ ስቴትስ መምጣቷን ትናገራለች።
ትምህርት የጀመርኩት ኦሮሚያ ጊምቢ ነው፣ ወለጋ ውስጥ ነው። ወለጋ ያለው እስከ ሁለተኛ ክፍል በአማርኛ ተምሬ ሶስትና አራትን በቆቤ ነው የተማርኩት። እሱ ኦሮምኛ እንድሰማ ረድቶኛል። ኦሮምኛንም ሰማለው፣ ሶስተኛ ቋንቋዬ ነው ማለት ነው ኦሮምኛ። ከዛ በተጨማሪ ትግራይ ውስጥ ተምሬያለሁ በትግርኛ። ወላጆቼም እዛ ትግራይ ውስጥ ነው የተወለድኩት፣ መወለድ ደረጃ ማለት ነው። አስተዳደጌ ግን ጎጃም ደሴ ወይዘሮ ስህን ተምሬያለሁ። ሃይስኩል እንኳን ደብረ ማርቆስ፣ ደሴ ወይዘሮ ስህን እና መቀሌ አፄ ዮሐንስ ነው የጨረስኩት። ባይገርምሽ አፄ ዮሐንስ 4.0 ጂፒኤ ሳመጣ ማንም ሰው አያውቀኝም። ስድስት ወር ብቻ ተምረን ነው ሃይስኩል የምንፈተነው። ሪመምበር ኦልድ ባች ነበርኩኝና አልታወቅም ነበር እየዞርኩ ስለተማርኩ ማለት ነው። ግን በየሄድኩበት ቦታ ሁሉ ጥሩ ኤክስፒሪንስ ካልቸሩንም ቋንቋውንም ላይክ ሙሉ ኢትዮጵያ ሁኜ እንዳድግ ረድቶኛል አስተዳደጌ ማለት ነው። በዛም መሰረት ደግሞ ትምህርቱንም ያው አይ ቲንክ በጥሩ ሁኔታ ስትሪክት ስለነበርን ቤትም ለትምህርት ያለን ቦታ ጥሩ ደረጃ ደርሼ ስኮላርሽፕ እስከ ማግኘት ደርሼ የሱ ስኮላርሽፕ ነው የመጣሁት። ስኮላርሽፕ አግኝቼ ነው የመጣሁት እዚህ ሀገር። በዛ ሁኔታ እንግዲህ እዚህ ስራ ላይም ቤተሰብም መስርቼ ነው ንግድ ደግሞ ኢቨንቹዋሊ ወደ ንግድ ደግሞ ገብቻለሁ።
ሄለን በዩናይትድ ስቴትስ በኮምፒውተር ምህንድስና እየሰራች የቆየች ሲሆን በእነዚህ ጊዜያት ውስጥም የራሷ የሆነ ስራ የመስራት ህልም በማዳበሯ የመጀመሪያ ንግዷ የሆነውን ታጥቦ በድጋሚ በጥቅም ላይ የሚውል የህፃናት ዳይፐር በመያዝ ኢትዮጵያ ውስጥ ወደ ገበያ መግባቷን ትገልጻለች።
የሰራሁት መጀመሪያ የጀመርኩት ፕሮዳክት የሚታጠብ ዳይፐር ነው። ወደ ቢዝነስ አለም ሲገባ ተሞክሮ እንደሚሰራ የተረጋገጠ ነገር ላይ መሰማራት አይደለም አላማዬ። እኔ በምሰራው ቢዝነስ አሁን ሜክ ዲፍረንስ ለውጥ ማምጣት ፈልጋለሁ፣ ችግሮችን መፍታት አለብኝ ብዬ አምናለሁ። የሚፈታ ችግር ላይ ነው መስራት የፈለግኩት እና የዳይፐርን ችግር ጋፕ ሳይ የሚታጠብ ዳይፐር መጠቀም ለምን አንችልም ብዬ ቤቢ ማር የሚባል የሚታጠብ ዳይፐርን ፉል ታይም ሰርቼ አይ ቲንክ የሚታጠብ ዳይፐርን ሞደርን የሚታጠብ አይፈርም ሪቮሉሽናይዝ አድርጌያለሁ ብዬ ፈርቀድጃለሁ ብዬ አስባለሁ። ኢትዮጵያ ላይ 2016 ጀምሮ ማለት ነው።
ይሁንና የዳይፐሩ ስራ በአንዳንድ ሁኔታዎች በመስተጓጎሉ ምክንያት በአጋጣሚ ጎን ለጎን ወደ ጀመረችው የስነ ውበት መጠበቂያ እቃዎች ምርትና ገበያ ማተኮሯን ትገልጻለች።
ቶሎ ነው መመላለስ ኢትዮጵያና ቤተሰቦችን ጓደኞችን ይጠይቁኛል። ፕሮዳክት አምጪልን ብዙ ጊዜ እንዲያውም ቪክቶሪያ ሴክሬት ማርክ ምናምን ታዋቂ ነበር ሲፎራ እና እነዚህን ፕሮዳክቶች ይጠይቁኛል እንዳመጣላቸው እና አንዳንድ ሰዎችን በአካባቢ ጓደኞችንም ሳይ እቃዎችን ይዞ ሄዶ እዛ በመሸጥም እንዳንድ የንግድ ዘርፍ አድርገውታል። ከዛ ይህን ነገር በቅርበት ሲመለከት ገበያ ላይ ያለው ሁኔታ ምንድን ነው? ገበያው ዲማንድ ስላለ ካውንተርፊት እቃዎች ትክክለኛ ሆኖ ግን ብራንድ ብቻ አለ። ብራንድ ሰው በጣም ተከታይ ስለሆነ ይከፍላል። ስለዚህ ያልሆነ ፕሮዳክት ላይ ብራንድ ብቻ በመለጠፍ የሚሸጡ እቃዎች ገበያው መጥለቅ ለውቀውታል በየዘርፉ እና እነሻ ምክንያቱ ምንድን ነው? ላይክ ማይንድ ሴታችን ነው ላይክ አስተሳሰባችን ማለት ነው። ተከታዮች ነን ፈጣሪዎች አይደለንም ብዙ ጊዜ። ሶ ይህንን ሳይ ለምን የራሳችን ብራንድ ቢልድ አናረግም የሚለው ሀሳብ ያኔ ነው ይመጣልኝ። ከስክራች ቢልድ ተደርጎ በተመጣጣኝ ዋጋ በጥሩ ኳሊቲ ለኛ በሚስማማ ነው መልኩ ዛሬ ቢጀመር የዛሬ 5 ዓመት የሆነ ነገር ላይ ደርሳል ብዬ ከመስመር ወጥቼ ነው የሜካፕ ኢንዱስትሪውን ጆይን ያደረኩት። ግን ሶፍትዌር በጣም ጥሩ ነው። እስካሁን ድረስ ያለው እድገት ተቀባይነት ያለው ነገር በጣም ደስ ይላል።
ሄለንን ስለ ሜካፕ ወይም የፊትና የቆዳ መጠበቂያዎች እውቀት ሳይኖርሽ እንዴት ሐሳቡን ደፍርሽው ስራውስ እንዴት ይሰራል ብዬ ላቀረብኩላት ጥያቄ እንዲህ ስትል ምላሽ ሰጥታለች።
በቅርብ የሚሰራ ሰው ማቀፍ የለም obviously ለዛም ይመስለኛል ብዙ ጊዜ ማን ደፍረው እኛ የሚመስል ሰዎች ሲሰሩ አላየንም። አሁን መታቂው ኢንዱስትሪው ላይ ያሉ በብዛት ለምሳሌ ሴሌብሪቲዎች አሉ። ለምሳሌ ፌንቲንግ ቶስቲ ሪያና celebrity net ስለዚህ ስሟን ነው መጥቻው። እቃዎቹም በጣም ጥሩ ናቸው of course የራሳቸው price range አላቸው ግን ደግሞ ከዛም ባሻገር ስሟን ነው መጥቻው። ሪያናን ብታያት ሷኪም ተደለችም celebrity net እንጂ ራሷን አቀማመጭም እንዴት አቀማመጭ ተብላ ማትጠየቅም ኮንሴፕት ነው። አንዳንዴ ኮንሴፕት ማለት ሐሳብን ስታመጪው ሐሳብና ዲዛይኑን ስታመጪው ግዴታ አንቺ ራስሽ ማቀመም አለብሽ ማለት አይደለም። ስለዚህ እኔ ኬሚስት አይደለሁም በሙያ ግን ከተለያዩ ባለሙያዎች ጋር አብሬ እሰራለሁ። ሰዎችን ነው መቀጥረው ማለት ነው። አክቹዋል ፕሮዳክሽን የፕሮዳክቱን ማቀመም ላይ እኔ አቀማሚ አይደለሁም ማለት ነው። ለማያውቀው ሰው ኢሳምቢጌት ነው እና እሱን ለግልጽ ለማድረግ መሄድ ያለብኝ ነገሮች ነበሩ። ከሐሳብ ተጀመረ ጥናት ሪሰርች ማድረግ ቦታዎችን አይደንቲፋይ ማድረግ እንዴት እንደሚሰራ ራሱ ማወቅ ከዛ ደግሞ እንዴት ነው ማርኬት የሚደረገው እንዴት ነው የሚሆነው የሚለውን ደግሞ እሱን ፕሮሰስ ያፍጅበታለሁ ማለት ነው።
ሄላዝ በማለት በሰየመችው ተቋማ በኩል የተለያዩ የውበት መጠበቂያ ምርቶቿ ለዓለም ገበያ የሚቀርቡ ሲሆን ሴቶችን የሚያበረታቱና እንዲሁም ኢትዮጵያዊ ባህልን እንዲያንጸባርቁ እንደምትጥርም ታስረዳለች።
ዛሬ እኔ ራሴ የተጠቀምኩት ሙሉ ሄላዝ ቢዩቲ ፕሮዳክት ነው። ከአይብራው ጀምሮ አይብራችን አባይ ነው ስሙ የሚባለው አባይ ትሪንዋል አይሻዶው እንዲሁም ከባለጥለት አይሻዶው ላይ አንዱ ሼት ነው የተጠቀምኩት ማርታ የሚባል ሼት ነው የተጠቀምኩት። አንድ አይሻዶ አንድ ከለር ከንፈሬ ላይ ቆንጅት እንደ የተቀባሁት ቆንጅት ማት ሊፕስቲክ ከአዲሱ ሊፕስቲክ ኮሌክሽናችን ድንጉዛ ደሞ ማለት ያው የደቡቦች የልብስ ፓተርን ነው። ይሄ አዲስ አሁን የለቀቅነው ኮሌክሽን ነው። ከሱ ውስጥ ቆንጅት የሚለውን ሼት ነው የተቀባሁት። እዚህ ጋር ጉንጬ ላይ የተቀባሁት ነገር አለ ብለሽ ይባላል። ብለሸራችን ሃመር ገርል ብለሽ ይባላል። የሃመርን ሴቶች የመዋቢያ you know ቴክኒክ በ ከቀይ አፈር ላይ ፍታቸውን ዲኮሬት ያደርጋሉ ፀጉራቸውን እሱን ሪፍሌክት ለማድረግ ነው። ሃመር ገርል የሚል ብለሸር አለ። ይሄንን ነው የተጠቀምኩት። ሜክሲኮ ላይ 44 ቁጥር ደብረ ወርቅ ሾፒንግ ሴንተር ያገኙናል። ይሁን ቤትልሔም ፕላዛ ላይ ማለት መገናኛ ሰው በቅርብ ደግሞ 4 ኪሎ ሌሎችን ቦታዎች ላይ ሱቆችን የመክፈት ፕላኖች አሉን። ኡጋንዳ ኦሬዲ አለን። ከፕሮዳክታችን የምንሸጥበት ቦታ አለን ኡጋንዳ ላይ። ሌሎች አፍሪካ ሀገሮች ላይ ኬንያ፣ ሳውዝ ሱዳን፣ ቶጎ እንትን እያልናቸው ያለን ቦታዎች ማለት ነው። እና ሳውዝ አፍሪካ ኦሬዲ ስታብሊሽ የሆኑ ፓርትነሮች ጋር ነው አብረን እንትን የምንለው እና ወደ አፍሪካን ሀገሮችም የመግባት እቅዱም ኦልሬዲ የጀመርናቸውም ነገሮች አሉ።
ሄለን ከሽያጭ ጎን ለጎን የተለያዩ ሴቶችን የሚያግዙ የግብረሰናይ ስራዎችም ላይ ትሳተፋለች።
ካችን ያው ስሞቻቸው ነበርቺ ደፋር ዲግኒቲ ነው ሲሉችን የሚያነቃቁ የሚያበረቱ ቃላት ነው የምንጠቀመው ለኢትዮጵያዊ ቃላቶችና በርቺን ለምሳሌ ማንንም ሰው ሲገዛው ልክ እንደ ጃዶር ብለን የፍሬንች ቃል እንደምንጠቀመው ሄላዝን በርቺ ሲጠቀሙ በርቺ ብለው ነው የሚሉት ሶ ቋንቋችንንም በዛው ያሳውቀው ነው ግን at the same time ደግሞ ለኢትዮጵያዊ ሴቶች ደግሞ በርቺ ብለን ስንሰጣ ሊፕስቲኩን you know important ማለት እንትን ነው gift ነው ራሱ ማለት ነው ቃሉና በርቺ ሊፕስቲካችን ላይ ከምንሸጠው ከሽያጭ ላይ a percentage of it 5% የተለያየ አካባቢ ኢትዮጵያ ስላሉ ሴት ተማሪዎች የትምህርት መሳሪያዎች እየገዛን ዶኔት የምናደርግበት ፕሮጀክታችን ነው። ሌላው ደግሞ አዲስ ማት ሊፕስቲካችን ላይ እንዲሁ 20% ሳኒታሪ ፓድ ለሚያስፈልጋቸው ሴቶች የንጽህና መጠበቂያ ማለት ነው። ኦፍኮርስ ብዙ ሴቶች ነው የሚያስፈልጋቸው። እንደዚህ ፕሮጀክቶች ከሚሰሩ ድርጅቶች ጋር አብረን ሆነን ካምፔኖችን በመሳተፍ
የሄላዝ የመዋቢያዎች መስራችና ስራ አስኪያጅ ሄለን ሃድሩሽ ስትጠቀልል አፍሪካዊ የሆኑ ምርቶችን ሸማቾች እንዲጠቀሙ ነጋዴዎችም ትርፍን ብቻ ከማሳደድ ይልቅ ማህበረሰቡን የሚያግዙ ስራዎች ላይ ትኩረትን እንዲያደርጉ ያሳሰበ ሲሆን ሴቶችም ራሳቸውንና ጤናቸውን እንዲሁም ስነልቦናቸውን እንዲጠብቁ መክራለች። ከአሜሪካ ድምጽ ዋሽንግተን ዲሲ ኤደን ገረመው።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። በተከታዩ ርዕስ ደግሞ ወደ ሐዋሳ እናቀናለን። በመላው ኢትዮጵያ በፈጠራ ስራዎቻቸው ራሳቸውንና የሚኖሩበትን ማህበረሰብ በመደገፍ ላይ ያሉ ወጣቶች በርካቶች ናቸው። እንዲህ እንደዛሬው በቅዳሜ ዝግጅታችን አንዳንዶቹን እየጋበዝን ስናስተዋወቃችሁ ቆይተናል። ለምሽቱም ታርቀኝ ሽፈራው የተባለ አንድ ወጣት የፈጠራ ባለሙያ ነው እናስተዋውቃችሁ። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ከታርቀኝ ጋር ቆይታ አድርጓል።
ታርቀኝ ሽፈራው ይባላል። 40 ምንጭ ተወለደ። እዛው ልጅነቱን ማሳለፈ። ትምህርቱን እስከ 8ኛ ክፍል በኦሮሚያ ክልል ድድላ ከተማ ተምሯል። የሁለተኛ ደረጃ ትምህርቱና የጠቅላላ መካኒክ ሙያውን በሐዋሳ ከተማ በሚገኙ ትምህርት ቤቶችና በሐዋሳ ከተማ ፖሊቴክኒክ ተመርቋል። ለጥቆም በወልቂጤ ዩኒቨርሲቲ የመጀመሪያ ዲግሪውን መውሰድም ተናግሯል። ታርቀኝ በደቡብ ክልል ለመጀመሪያ ጊዜ በ2003 ዓመተ ምህረት የበቆሎ መፈልፈያ ማሽን የሰራ የፈጠራ ሰው ነው።
እስካሁን የፈጠርኳቸው ፈጠራዎች ከ10 በላይ የፈጠራ ስራዎች ሰርቻለሁ። ከ2003 ዓመተ ምህረት ጀምሮ ነው ወደዚህ ፈጠራ ውስጥ የገባሁት። 2003 ዓመተ ምህረት የመጀመሪያ ጊዜ ያው እንደ አርሶ አደር በማህበረሰብ እንደመውጣቴ መጣን የበቆሎ መፈልፈያ ማሽንን ህብረተሰቡ በከብቶች በዱላ እየደበደበ ነው ገለባውን ከበቆሎ ፍሬውን ከአገዳው የሚለየው ማለት ነው። ያንን ችግር በመነሳት በ2003 እና 4 ዓመተ ምህረት የበቆሎ መፈልፈያ ሳምፕል ሰርቼ እሱን ለጉራጌ አካባቢ ለሚገኙ ማህበረሰቦች አበርክቻለሁ። ከዛ በተጨማሪ 2005 ላይ የበቆሎ መፈልፈያ ድጋሚ አሻሽዬ በሳይዙን ቀንሼ አሻሽዬ መጠኑን ቀንሼ ፖርታብል በሆነ መንገድ በሁለት ሰው የሚያንቀሳቀሰው አይነት ሰርቼ በድሬዳዋ በተካሄደው የከተሞች ፎረም ላይ ተወዳድሬ ውጤት አስመዝግቤያለሁ። ከዛ በተጨማሪ ግሬደር እንዳልኩ የመንገድ መሸርሸሪያ ግሬደሮች አሉ። እነሱን ማህበረሰቡ አሁን ትልቅቀን የከገጠርን ከከተማ የሚያገናኙ ህብረተሰቦች መንገድ በሚሰሩ ሰዓት ያንን መከራይ ስለማይችሉ በትራክተር ላይ ከኋላ እየተጎተተ ወይም ግራቨር ግሬደር አሰር መሸርሸሪያ በ45 እና በ30 ዲግሪ የምትሆን የግራይንድ የግሬደር የመሬት አፈር መሸርሸሪያ ሰርቻለሁ ማለት ነው።
የኮቪድ-19 ወረርሽኝ መከላከያ ቴክኖሎጂዎችን በአጭር ጊዜ ውስጥ መፍጠሩን ተናግሯል።
ከዛ በተጨማሪ በ2010-11 ላይ ኮቪድ-19 ይባል አገራችን ውስጥ ገብቷልና በጣም በአስቸጋሪ ሁኔታ ኮቪድ ፋይቲንግ የሚል የፌደራል ኢኖቬሽን ኢንስቲትዩት ባወጣው መሰረት 3 አይነት የኮቪድ መከላከያ ኦፕሽን ሰርቼ ለመጀመሪያ ጊዜ ደቡብ ውስጥ ያስመዘገብኩት እኔ ነኝ። ኮሮና እንደገባ በ4ኛው ቀን ከፔዳል ሃንድ ዎሽ ከእጅ ንክኪ የእጅ መታጠቢያ እና ሳኒታይዘር ዲስፔንሰሮች ሳኒታይዘሮችን በእጅ ሳንነካ በእግር ብቻ መርጫና ይሄ ስፕሪንክለር ብዙ ጊዜ አሁን ጣሊያን ላይና ቻይና ላይ በጣም ኮቪድ የፈጀው ነገር አንደኛው ምንድነው እጅን ትታጠባለ ሃንድ ዎሽ ነው የሚሉት ብዙ ጊዜ ሩሉና ሬጉሌሽኑ እጅን ትታጠባለ ከዛው እጪ ግን ቫይረሱ አየር ላይ 2 ሰዓት ይቆያል፣ አየር ላይ ይቆያል፣ መሬት ላይ እስከ 2 ሰዓት እስከ 1 ሰዓት ይቀመጣል፣ ብረት ላይ ይባላል። እጁም ብቻ ነው ሰው ታጥሞ የሚገባው። ከዛ በኋላ ሰው ጀርባው ላይ ጫማው ላይ ሰው በሚያስነጥ ሰዓት ይለጠፋል። ቤት ሲገባ ህፃናቶች ሚስት እንኳን ደህና መጣ ያሉ ያቀፉ ነው ብዙዋን የሞቱት ማለት ነው። ያንን በማየት ልክ እንደ ሼ ከላይ ስፕሪንት ነው ሳኒታይዘር ዲስፔንሰር ነው እንደ ቤት ነገር ነው። ከላይ የሳኒታይዘር ስቶሬጅ አለው። ከላይ እንደ ዋተር ስፕሪንክለር አይነት እንደ ውሃ መርጫ ማለት ነው። ልክ እዛው ሲገባና ሙሉ በሙሉ ልክ ስካን እንደማረጋ ስትረክተው ከታች ፔዳሉን ስትረክተው ሙሉ ነገር ላይ ሰውነት ላይ ይረጫል ማለት ነው። ሳኒታይዘሩ ከላይ በታንከር ስቶሬጅ ተደርጎ ተቀምጧል። ስትገባ ይረግጣል። ስትረክተው እንዳለ ሰውነት ላይ ይረጫል ማለት ነው። ስለዚህ ዲስኢንፌክት ያደርገዋል ማለት ነው። ቦርሳ ላይ ልብስ ላይ ያለውን ነገር ዲስኢንፌክት ያደርጋል። እግር ላይ ያለውንም ጫማ ላይ ያለውን ነገር ከስር ዲስኢንፌክት ያደርጋል።
ታረቀኝ ሽፈራው እየሰራቸው የፈጠራ ውጤቶች እውቅና አግኝተው እንዳሸለሙትም ገልጧል።
በ2010 ጠቅላይ ሚኒስትራችን ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ የሳይንስና ቴክኖሎጂ ኢኖቬሽን ውድድር ተካሂዶ ነበር። እዛ ላይ የተሸለምኩበት የወርቅ ሜዳ ተሸልም ያለው ያ ምንድነው የሰራሁበት ቴክኖሎጂ ቲሸርት ፕሪንቲንግ ነው። የቲሸርት ላይ የኮፍያ ላይና የባነር ህትመቶች ላይ ብዙ ጊዜ አሁን ገጠራማ አካባቢ እንደዚህ ሲምፖዚየሞች ይካሄዳሉ፣ የተማሪ ምርቃት ይካሄዳልና እዛ ላይ ብዙ ጊዜ ቲሸርት ማሰራት ፈልጉ ግራጁዌሽን ማሰራት ፈልጉ ብዙ ሰው ከተማ ይሄዳል። ዲጂታል ነው ስክሪን ፕሪንቲንጉ ማለት ነው። በማብራት ወረፋ ተጠብቀው አዲስ አበባ ሄደው ምናምን ነው ያ ነገር የሚሰሩትና በማኑዋሊ ሲልክ ስክሪን በማድረግ 6 ቲሸርቶችን በአንድ እየተሽከረከረ የሚያትም በማኑዋል ኢሚዲየትሊ እንዲደርስ አድርጌ 6 ቲሸርቶችን በአንድ ዙር የሚያትም ቲሸርት ፕሪንቲንግ መልቲ ስክሪን ፕሪንቲንግ የሚል ቲሸርት ፕሪንቲንግ ሰርቼ ተወዳድሬ በ2010 11 ላይ የወርቅ ሜዳሊያ ተሸልሜያለሁና አሁን ላይ ደግሞ እንደምታዩ በየክልሉ በትውስት ከፖለቲክ እየመጣው እነዚህን አይነት የቴክኖሎጂ ስራዎች ፈጠራዎች ሰራለሁ። በግሌም አንዳንድ ወርክሾፖች የከፈትኳቸው አሉ። በማህበረሰቡ ችግር የሚፈቱ ለምሳሌ አሁን እናቶች አካባቢ መፍጫዎች አሉ። የቡና መፍጫ፣ ይሄ መሸክሸኪያዎች፣ በቆሎ ገብስ መፈተጊያ እንደዚህ አይነት ነገሮች ከውጪ ኢምፖርት ማድረግ ስለማይችሉ በአካባቢ ባለ ማቴሪያሎች በትናንሽ ማቴሪያሎች እየሰራው ያው ለናሴ ምንከም ነው ለማህበረሰቡ ችግር የሚፈታ ወልቂጤ ወርክሾፕ አለች። በሱ መሰረት ለህብረተሰቡም ያገለግልኩ ያስተማርኩ ምገኛለሁ ማለት ነው።
ታርቀኝ በኢትዮጵያም በዛም አላደግም የሚለው የቢየዳ ወይም ወልዲንግ ቴክኖሎጂ ስልጠና ወስዶ በዘርፉም ውጤታማ መሆኑን ተናግሯል።
የጀርመን መንግስት ባመቻቸው የቢየዳ ቴክኖሎጂ ስልጠና ላይ ውድድሩን ተወዳድሬ ከየክልሉ 5 ተመርጠን በቢየዳ ቴክኖሎጂ አዲስ ቴክኖሎጂ አድቫንስ በሆነ በ2021 ቴክኖሎጂ የተሰራ ሚክ ወይ ማግ የሚባል ዌልዲንግ አለ። በሱ ላይ እስከ ዌልዲንግ ማስተር ደርሼ ዌልዲንግ ሰርተፍኬት ተቀብዬ አሁን በክልሉ ላይ የተለያዩ ቦታዎች ዌልዲንግ እያሰለጠኩ እገኛለሁና
ከራሱ ልምድ በመነሳት ወጣቶች እንዴት የፈጠራ ሰው መሆን እንደሚችሉ ተናግሯል።
አዎ አንደኛ ያው የፈጠራ እንትኑ መሰጠትን ይጠይቃል፣ ማወቅን በጣም ጉጉትን ይጠይቃል። ወደ ፈጠራው ስለመግባት ማለት ችላ ያለ ማለት ተስፋ ያለ መቁረጥ ማለት ነው። ያ ነገር በውስጤ ነበር። ምክንያቱም ያደኩበት አካባቢ ስቴት ፋርም ውስጥ ነው እርሻ ልማት ነው እና ሜካናይዝድ የሆኑ ማሽነሪዎች ምናምን ናቸው እርሻ ልማት ውስጥ የሰብል የሚሰበስቡ እና እዛ ውስጥ የሽፌር ቤተሰብ እንደመሆኑ ይመጣል። ከትምህርቴ እስከ ሰኔ ባለው ትምህርት ውጭ ሐምሌና ነሐሴ ገራጅ ውስጥ ብዙ ጊዜ አዘወትራለሁ። የገራጅ ስራ ይሰራል እንደ ረዳቱ እኛ ያገለግል ነበር እና በዛም ነው ወደ ጀነራል ሜካኒክስ የገባሁት። ከዛ በማየት ነገሮችን ችግር ያለው እንዳልኩ ስቴት ፋርም ውስጥ እርሻ ልማት ውስጥ ያለው ሰብል መሰብሰቢያው ኮምፓይነር የሚባል ትልቅ ማሽነሪ አለ። እሱን መግዛት በጣም ይቸገራሉ ማህበረሰቡ ለመውቂያ ማለት ነው ኮምፓይነር። ያ ነገር ችግሩን ሳይ ፕሮብሌሙን ሳይ ኢሚዲየትሊ በቃ ለምንድን ነው እቺ ነገር አልሰራም የሚል የመጀመሪያ ጊዜ እንደ ቀልድ ሞከርኳትና ፈንክሽናል ሆኖ ኢቭን ግራጌ ዞንን ወክዬ ወልቂጤ ከተማ እስከ ድሬዳዋ የከተሞች ፎረም ድረስ ሄጄ ተወዳድሬ ከተማውንም ፕሮጀክቴንም አስተዋወቅኩኝ ማለት ነው። ሁሉ ይሄ የዚህ መነሻ ኢንተረስት ምንድን ነው ችግር ነው ችግሮችን በማየት ነው። ምክንያቱም ሙያዊ ትምህርት ተምሬያለሁ። ብዙ ጊዜ ኢንተርኔት ላይ ነው ጊዜን ማጠፋው። በጣም ሰርች አረጋለሁ እንዳልኩ ነው። አሁን ቀድም ኮሮና ደግሞ በአራተኛው ቀን ነው የእጅ መታጠቢያ ነው የሰራሁት ቻይና ላይ ያየሁት። ከዛ በኋላ ለምን ይሄን አልሰራም በሚል ያው አንዳንዴ ጸጋም ነው መሰጠትም ይጠይቃል። በዛ የተነሳ ነው ወደዚህ ፈጠራ ውስጥ የገባሁት ማለት ነው።
ታረቀኝ በብዙዎች ዘንድ በተለይም እሱ እንደሚለው የኢትዮጵያ ወጣቶች ጥቅሙን እምብዛም አልተረዱትም ስለሚለው የብየዳ ቴክኖሎጂ አጫውተውናል። በኢትዮጵያ ዓለም አቀፍ ውቅና ያላቸውን በያጆች ለማፍራት ስልጠና ይሰጥ መሆናቸውን ከአሰልጣኞቹም ውስጥ አንዱ መሆኑን ገልጧል። ወጣት ታረቀኝ
ኢንዱስትሪ ፓርኮች ናቸው ሙሉ ተገጣጣሚ ቤት ነው ተገጣጣሚ ቤቶች በ18 ወር ነው ውል የሚገቡት ኢትዮጵያ ውስጥ መጥተው ማለት ነው ያ ምንድነው ሙሉ ነገሩ ተበይዶ አልቆ እዚህ ለገጠማ ስራ ብቻ ነው የሚመጡት ማለት ነው መኪና ላይ ባቡር ላይ አሁን ባቡር ዝልጋታ ላይ ኤቭሪ እንትኑ ዌልዲንግ ነው ፈርማይት ነው ፈርሚት ዌልዲንግ ወይ ሰመርጅድ የሚባል ዌልዲንግ አለ የብየዳ አይነት ባቡር ስራ እንዳል መኪና ብትለው ብየዳ አይደለም ኤርፕሌን ብትለው ኮንቴይነሮች ራሷን ተጭነው የሚመጡት እንዳለ የመኪና ስትራክቸራል ቦዲዎች እንዳለ በዌልዲንግ ነው የሚሰሩትና አሁን ላይ እዚህ ተቋም ውስጥ ለ11 ዙር ስልጠና ተሰጥቷል ለ20 ሰልጣኝ ማለት ነው ይሄ እንደ ሀገር አቀፍ እቅድ ተይዟል 2000 በያጆችን የማፍራት በአይሶ ስታንዳርድ ማለት ነው ማብራቅ አቋቁመን አሁን ዌብሳይት ላይ አስመዝግበናል IIW የሚባል አለ ኢንተርናሽናል ኢንስቲትዩት ኦፍ ዌልዲንግ እዛ ላይ ካስመዘገብነው እኛም ወደ ውጪ እየሄድን በየዳውን በየአውሮፓም በየአፍሪካ ሀገር እየሰራን ለሀገራችን ገቢ እናገኛለን የኢትዮጵያን በያጅ ማህበር የሚለውንም እናሳድጋለን ማለት ነው።
ለበየዳ ቴክኖሎጂ የተሰጠውን ምግብ ተናግሯል።
ዳጋጣም ይሆነው አሁን የበየዳ ማሰልጠኛ ኢንስቲትዩት ነው ያለነው። አሁን ዌልዲንግ ይባላል በሳይንስ በየዳ ሁለት ነገሮችን መታያይዝበት ነው። ሁለት ነገሮችን ጆይን መታረግበት ነው። ብዙ አይነት ሳይንሳዊ ሜካኒዝም አለው። ሀገራችን ላይ ግን ይሄ የበየዳ ቴክኖሎጂ በጣም እንደ ትንሽ ስራ ተደርጎ እንደ አይ ዶንት ኖ እንደ በቃ እንደ ባሪያ ስራ አድርገው ነው የሚያዩት። ትቆሽሻለ፣ እሳት አለው፣ በየዳ ነው አይን ያጠፋል የሚል ስፔሻሊስት ሴቶች አካባቢ በጣም ይፈሩታል። ሀገራችን ላይ የበየዳ ቴክኖሎጂ በጣም ለስ ነው ይገርማል። እኛን ካሰለጠነው ኤስኤልቪ ማንሃይም የሚባል ፍራንክፈርት ውስጥ የሚገኝ አንድ ዌልዲንግ ድርጅት ውስጥ አሜሪካ ውስጥ አሜሪካን ዌልዲንግ ሶሳይቲ የሚባል አለ፣ ጀርመን ዌልዲንግ ሶሳይቲ የሚባል አለ። የአሜሪካና የጀርመን የበየዳ ማህበራት ማለት ነው አባል። ኢትዮጵያና ግብጽ የጀርመን የበየዳ አባል ሀገር ነችና ያ ተቋም 350 ጀርመን ውስጥ የዌልዲንግ ቴክኖሎጂ አለ። ይገርማል 350 የበየዳ ማሰልጠኛ ኮሌጅ አለ። አሁን እኛ ጋር ብዙ ጊዜ ሃየር ኤዱኬሽን ነው አይደል የሚታየው፣ እንደ ከፍተኛ ውጤት አምጥተህ ገባ ሃየር ኤዱኬሽን። እነሱ ጋር ግን ስትገባ ዌልዲንግ ኢንስቲትዩት ነው ተመርቀ የምትገባ። ምክንያቱም እንደነው አገራቸው አንደኛ በጣም ቴክኖሎጂ ስላለ ተመርቀ ቁጭ አትልም ኢሚዲየትሊ ስለምትፈልግ ነው የምትገባውና አሁን ላይ እዚህ ስልጠና ከወሰድን በኋላ አገሪቱ ላይ መነቃቃት ፈጥሯል። የበየዳ ቴክኖሎጂ በጣም ትልቅ አቅም ያለው ነው።
በኢትዮጵያ የበየዳ ክህሎት ያላቸው ወጣቶች በዓለም አቀፍ ድርጅቶች እየተፈለጉ እንደሆነም ታረቀኛ ሸሸገንም
20 የሚሆን በያጆችን አንድ የጀርመን ድርጅት ጠይቆናል። ይገርም አጋጣሚ ዛሬ ዶክመንቶችን እየተዋለዋወጥኩ ነው ያለሁትና 20 በያጆችን ጠይቆናል ወደ ውጪ ወስዶ ሊያስተራን ማለት ነው። ይገርም ትላንት ነው እንደውም ይሄ ሌተር እንዳጋጣሚ የመጣለ። ግን እኛ አሁን 30ችን እስክንቀን ድረስ መጀመሪያ ተጀምረው 102 ነበር እድሉ ሲመቻች ማለት ነው። እንዳልኩ ሰዓት አለው በጣም ድካም አለውና ተስፋ የሚቆርጣለ እንጠባጠብም አለ። ለገና ጀርመኖቹ ደግሞ በጣም ስትሪክት ናቸው በፈተና ይጥሉዋል ምን ይያሉ። ከ100 ወደ 60 ከ60 ወደ 30 ደርሰን አሁን 30 እንግዲህ በ9ኙም ክልል ላይ ነው የተበተን ነው።
መንግስታውና መንግስታው ባሉን ድርጅቶች ድጋፍ ይደረግላቸዋል ተብሎ ተጠየቀው ታረቀኝ።
አሁን ላይ ማህበሩን ለማቋቋም አንደኛው ጀርመን ራሱ ነው አሰልጥኖ ከሱ ድርጅት እንድንወጣ አንደኛ ጂአይዜድ ስፖንሰር አለን የጀርመን KfW በተወሰነ መልኩ የባንክ ኦፍ ጀርመኒ ነው እሱ ረዳናል። እንደገና የፌደራል ቴክኒክና ማይን ኢንስቲትዩት አለ TI የሚባል አለ እንደምስረታ ቀን ያው አግዞናል የተወሰነ ሰፖርት አለ ነው በእነሱ ነው ስፖንሰሮችን ያገኘነው። ሌላው ደግሞ በራሳችን መዋጮ ነው የሚሆነው። አንድ ኦንላይን ውስጥ ከገባን ደግሞ ያው በመናገኘው ኢንካም አንጻር ያው እናሳድጋለን ማለት ነው።
የኢትዮጵያ ወጣቶች ትኩረት አልተሰጠውም በሚለው የቴክኒክና ሙያ ኮሌጆች ትምህርታቸውን እንዲከታተሉና በውስጣቸው ያለውን የፈጠራ ክህሎት እንዲያዳብሩ መክሯቸዋል።
አሁን እኔ ለወጣቶች የምመክረው ነገር ምክንያቱም አልደርስም የሚባል ነገር የለም አልደርስም ተስፋ ያለ መቁረጥ ማለት ነው። ምክንያቱም እኔ አሁን አንዳንዴ እኔ አሁን ሃየር ኤዱኬሽን ላይ ይሄ የራሴ ፊሊንግ ነው 12ኛ ክፍል ተመርቆ ሰው ሲወጣ ዩኒቨርሲቲ ጆይን ያደርግ መልካም ነው። ግን ብዙ ጊዜ ይሄ ቴክኖሎጂ ኮሌጆች ለምሳሌ ቴክኒክና ሙያ ኢንስቲትዩትን በቃ እንደመጨረሻ አማራጭ ነው የሚወስዱት። ዩኒቨርሲቲ ካልገባን በቃ ኮሌጅ ይቀበለናል ኮሌጅ እንገባለን የሚል ነገር አዝማም ያለ እንደ ተስፋ መቁረጫ አይነት እንደ ስብስብ ነበር የሚቆጠሩት። ይገርማልና ፈለገው ነገር ሳይንስ ነው እዛ ያለው ሙያ ነው። ምክንያቱም ሙያዊ ትምህርት ነው የምትማረው። ተመረቀብት ወጣ አንድ ቀን ስራ ፈታ።
በግል ድርጅቱ 3 ወጣቶችን ቀጥሮ እንደሚያሰራት ተናግረው ታረቀኝ እዚህ ደረስኩት ተስፋ ባለመቁረጥና ያለ መታከት በመስራት ነው ብሏል። አዲስ የፈጠራ ስራዎችንም በቅርቡ ይዤ እመጣለሁኝ ሲልም ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው አመሰግናለሁ። አድማጮች ተከታዩ ርዕስ ደግሞ ወደ አዲስ አበባ ይመለሳል። ተማሪዎች ከፍተኛ የትምህርት ተቋማት ውስጥ ቢያንስ ከአራት እስከ ሰባት ዓመታት ያስቆጥራሉ። ረጅም ዓመትም በከፍተኛ ትምህርት ከሚያሳልፉት ተማሪዎች መካከል የሕክምና ተማሪዎች ቀዳሚዎቹ ናቸው። ጓደኞቻቸው ተመርቀው ሥራ ሲይዙ ሲያገቡ አለያም ለሁለተኛ ዲግሪ ትምህርታቸውን ሲቀጥሉ እነሱ ግን በትምህርት ላይ ይቆያሉ። እነዚህ ዓመታት ምን ይመስሉ ይሆን? ቀዳሚው ጥያቄዋ ነው። እጅግ ብዙ ሥራ አጥ የሕክምና ባለሙያዎች በበዙበት በዚህ ወቅት ተመርቃችሁ ስትወጡ ምን አስባችኋል ስትል ኤደን ገረመው ተከታዩን ጥያቄዋን አክላ በቅዱስ ጳውሎስ ሆስፒታል ሚሌኒየም የሕክምና ኮሌጅ የመጨረሻ ዓመት የሕክምና ተማሪ ሲትራ ኑረዲንንና የጅማ ዩኒቨርሲቲ የአምስተኛ ዓመት የሕክምና ተማሪ የሆነውን ዳግማዊ ሙልጌታን አነጋግራ ተከታዩን አቀናብራለች።
ከፍተኛ ትምህርት ተቋማት ውስጥ ወጣቶች በትንሹ ከሶስት እስከ ሰባት እና ስምንት ዓመታትን ያሳልፋሉ። በእነዚህ ጊዜያት ውስጥም የሚኖሯቸው የህይወት ተመክሮች እንደሚማሩበት ተቋም፣ የትምህርት ዘርፍና አብሯቸው እንደሚማሩ ሌሎች ተማሪዎች ይወሰናል። በከፍተኛ ትምህርት ህይወት ውስጥ የመጀመሪያ ዲግሪ ለማግኘት ረጅም ዘመን ከሚወስድባቸው ዘርፎች መካከል ቀዳሚው የህክምና ትምህርት ነው። አብዛኛውን ጊዜም የህክምና ተማሪዎች ጓደኞቻቸው ተመርቀው ሲወጡና ለሁለተኛ ዲግሪ ሲማሩ እነሱ ግን በተማሪነት ተጨማሪ አመታትን ያሳልፋሉ። ታዳጊዎች እጅግ የሚጓጉለት የህክምናው ዘርፍ የትምህርት ህይወት ምን እንደሚመስል ካነጋገርናቸው ተማሪዎች መካከል በቅዱስ ጳውሎስ ሆስፒታል ሚሊኒየም የህክምና ኮሌጅ የመጨረሻ አመት ተማሪ ሆነችው ሲትራ ኑረዲን እንዴት ወደ ህክምና እንደገባች እንዴት አስረዳለች።
ወደም አፈታክ በከተማ ልደሽ ሲቲ አንደኛ ምጣሽ ምልስ ይሁን ይችላል ነው እንዴ ምንም ኮች ተጣለ። እኔ አፍሪካን አክሰስ ይላል በአንኛነት የማህበረሰብ እንድታድርግ ማገልገል ይችላልሁ እንደዚህ የሚለው ላይ ነው አፍክሮቴ የነበረውና በሰዓቱ ህክምና ወይም ኢንጂነሪንግ እንደዚህ መሳሰል ይሳነው ደስ ተጣጣለይ እንድታድርግ ያለኝን ስኪል ያለኝን እውቀት እንድታድርግ በኋላ ላይ ኤክስፒሪየንስ አድርጌ ለሰዎችም ደግሞ መርዳት ይችላልሁ የሚለው ነው ነበር በአንኛነት ተከፍቶ አድርጌ ፈለኩት ለማንም ሰው ተፈልኩት ነው። እንዳጋጣሚ ሆኖ ያው ህክምናም የቅዱስ ጳውሎስ ተፈተንኩ እንደዛም ደግሞ አለፍኩኝና ያው እድል ተፈጠረ ማለት ነው። መጀመሪያ ምን ህክምና ትምህርት ቤት ስለገባንበት ጊዜ እኛ ትምህርት ቤት ከትምህርት ኮርሶች አይጀምርምና ቀጥታ ወደ አንደኛው ወደ ቤዚክ ሳይንስ የሚሉት እነዚህ የአናቶሚ የፊዚዮሎጂ እንደዚህ የመሳሰሉ ትምህርቶች ነው ቀጥታ የሚገባ ማለት ነው። ስለዚህ ከመጀመሪያ ቀን ወደ ዋና ትምህርቶች ነው በዋነኝነት የገባ ነው እና ያው ሁላችንም አዲስ ነን አንተዋወቅም ነበረ። ስለዚህ ቀጥታ ወደ ትምህርት ነበር ትንሽ ድንግር የማድረግ ነገር ነበረ። ኤክሴፕት ካደረግናቸው አንጻር እኔ በበኩል ኤክሴፕት እንዳደረግኩት ነገኝ ሁሉም ሰው ፎከስ የሚያደርገው ትምህርቱ ላይ ነው። ያለንም ትምህርቱን የሰብጀክት ማተሪን በደንብ አድርጎ አንብቦ ተረድቶ በፈተና ዝግጅት ላይ ነው በዋነኝነት አትኩረት ብናደርግ የነበረው ነው። ትንሽ ይሄ ከሌሎች ጋር መተዋወቅ ምናምን ጊዜ የሚወስድ ነገር እንደሆነ ነበረ የሚመስጠሩ።
የጅማ ዩኒቨርሲቲ የአምስተኛ ዓመት የሕክምና ተማሪ የሆነው ዳግማዊ ሙልጌታ ግን ከሲትራ ለየት ባለ ምክንያት ነው ወደ ሕክምና ያተኮረው። ቀድሞውንም የሳይንስ ተማሪ የነበረው ዳግማዊ የመጀመሪያ ምርጫው አውሮፕላን አብራሪ መሆን ቢሆንም የቁመት መመዘኛውን ሊያሟላ ባለመቻሉ ወደ ሁለተኛው ምርጫው አዘንብሏል።
በእርግጥ እኔ ከዚህ ነፍ ጀምሮ ሐኪም የመሆን ተሪም አልነበረኝም። ግን እንዴት ነው ፓይረት የመሆን ፍላጎት ነበረኝ። ከዛ ቁመቴም ስለፈራሁኝ ከዛ ነው ወደ ሕክምና ሰውክ መስላ ውጤት መስሎ ነበረኝ የቀየርኩት። ቁመቴ አጭር በመሆኑ ምክንያት ኳሊፊኬሽን እንትኑን የማልፍ አልመስለኝም። የፊዚካል ኤግዛሚኔሽኑን የፓይለቲንግ እና እሱን ፍራቻ ከሱ የሚሻለው ከሱ ቀጥሎ የሚሻለው ይሄ በመሆኑ ወደዚህ ነው የገባው።
የሕክምና ተማሪዎች የዩኒቨርሲቲ ህይወት ከሌሎች የትምህርት ዘርፎች ውስጥ ካሉ ተማሪዎች በተለየ መልኩ በትምህርት በፈተና እና በዝግጅት የተጨናነቀ መሆኑ ላይ የሚስማሙት ሲትራ እና ዳግማዊ በትምህርት ሂደቱ ላይ ግን የተለያየ አተያየት አላቸው። ዳግማዊ የሕክምና ዘርፍ እንዲሁም የትምህርት ሂደቱ እንዲህ መሆኑን ያዘጋጀኝና የነገረኝ የለም ይላል።
በእርግጥ እኔ የመከረኝ ሰው አልነበረም። ዩኒቨርሲቲ ይህንን ይመስላል፣ ሕክምና ትምህርት ይህን ይመስላል ብሎ የነገረኝና በቅርብ ያስረዳኝ ሰው አላገኘሁም ነበር በሰዓቱ። ግን ከመጣሁ በኋላ በጣም ከባድ ነበረ። ከለመድ ነው ከሁለተኛ ደረጃ ትምህርት ለየት ይላል። መግባባቱን ከሰው ጋር የዩኒቨርሲቲውን ህይወት እንዳለ ሆኖ ትምህርቱ ደግሞ በራሱ የእኛ መጣው የተለያዩ እንትኖች አሉ። የተለያዩ አስቸጋሪ ቻሌንጆች ነው የምንላቸው አሉት ትምህርቱ በራሱ እና ሀይ ስኩል ላይ ለረጅም ጊዜ ጎበዝ ተማሪ ሆነሽ ኖረሽ አሁን ነው ስትነቂ ማለት እንደዛ አይነት ትምህርት አይደለም የሚጠብቅሽ። ትንሽ ትምህርቱ ይከብዳል። ጎበዝም ብትሆኚ አንቺ እንደምታስቢው ውጤቶች ላታመጪ ትችያለሽ እና እነሱን ነገር አዳፕት ማድረግ በጣም ከብዶኝ ነበረ። ከዛ በተጨማሪ ደግሞ የተወሰነ ትንሽ ጊዜ ኢቫሉዌሽን ስትደረጊ ወይም ውጤት አሰራሩ በሕክምና ስትገቢ ሁሉም ነገር ወረቀት ላይ አይሆንም። አንዳንዶቹ ከመምህራን ጋር ባለሽ ኮንትራክት ይሆናል። ይህ ቃል ፈተና የሚባል አለ ኦራል ኤግዛሚኔሽን የምንለው እና እነዛ ደግሞ ትንሽ ራሳቸውን ችለው ፈተና አላቸው። አስቸጋሪ ነው ብቻ ከሰው ጋር የሆነ ቀጥታ የሆነ ግንኙነት ስላለው ብዙም ባነካካው ወዶት ፌርነስ ይጎለዋል።
ሲትራ ኑረዲን በበኩሏ ያለፉት 6 ዓመታት የትምህርት ቤት ውስጥ ያሳለፈቻቸው የክፍል ትምህርቶች እንዲሁም ደግሞ ከታማሚዎች ጋር በቀጥታ ተገናኝቶ መማሩ እንደሚያስደስታት እንዲህ ትገልጻለች።
በህክምና 7 ዓመት ትምህርቱ ሲከፋፈል የመጀመሪያ 2 ዓመት የፕሪክሊኒካል በሚለው ነው የሚከፋፈለው እና አንደኛ 2ኛ ዓመት ብዙ ትምህርት ቤት ውስጥ ክፍል ውስጥ እንደዚህ ከመምህር ጋር ከሌሎች ተማሪዎች ጋር አንድ ላይ ሆነን በሌክቸር ፓተርን ነበረ የምንማረው። ወደ ክሊኒካል የምንገባበት ጊዜ እና ሆስፒታል የምንገባበት ጊዜ ግን ከታማሚዎች ጋር አልጋ ተሰጥቶን ከፔሽንቶች ጋር ነበረ ኢንተራክሽን የሚኖረን ማለት ነው። እና ከክሊኒካል የር እና ፕሪክሊኒካል የር በሚባሉት መካከል ላይ ይሄ ክሊኒካል የርን በጣም የተሻለ ሆኖ አግኝቼዋለሁኝ። የምንማራቸውን ትምህርቶች እውነት ሰዎቹ ላይ የምንማራቸው በሽታዎች ሰዎቹ ማኒፌስት አድርገት እያሳዩት ምን ያመኛል፣ እንደዚህ አይነት ስሜት ይሰማኛል ያል እንደሚመጣበት የተማሪ እንደመጣንበት ጊዜ በጣም ደስ የሚል የሆነ ፕራክቲካል እያየናቸው ይመስለኛል። እና በጣም ደስ ይል ነበረ። እየጨመር ለመውቀታችንም እየጨመረ ለሚመጣበት ጊዜ ደግሞ ለታማሚዎቻችን የምናደርግላቸው ነገሮችን እውቀታችን በዛው ልክ ስለሚጨምር በጣም የተሻለ እና በደንብ ኢንተራክቲቭ ኢንትረስቲንግ እየሆነ እንደመጣ ነው የሚያስታውቁት።
የቅዱስ ጳውሎስ ሆስፒታል የሚሊኒየም ኮሌጅ የመጨረሻ ዓመት የሕክምና ተማሪ የሆነችው ሲትራ ነስረዲን የሁለተኛ ደረጃ ተማሪዎች የሕክምና ሳይንስን ከመምረጣቸው በፊት ሊያውቋቸው ይገባሉ የምትላቸውን ነገሮች ትገልጻለች።
ብዙ ሰዎች የሕክምና ትምህርትን ቀድሞ በሃይስኩል ደረጃ ወይም በዚህ ሰዎች ለሌሎች ሰዎች ሲመክሩ በሚሰማቸው ነው በተመከቡትን አዎ ይቻላል፣ የምንመቻል ነገር የለም፣ ያው ጎበዝ ተማሪዎች ናቸው ትችሉታላችሁ፣ እንደዚህ እንደዚህ የመሳሰሉት ነገሮች ይነሳሉ። እኔ ግን አንድ እንደ ሃይስኩል ተማሪ ሆኜ ቢነገረኝ ደስ ይለኛል፣ እንደ ሌላ ስምንት ተማሪዎች መናገር እፈልጋለሁ የሚለው ነገር በዋነኝነት ሕክምናን እውነት እፈልገዋለሁ ወይ፣ ለምንድን ነው የሚመርጣው፣ እኔስ ብቁ ነኝ ወይ፣ እችላለሁ ወይ፣ ያንን 7 ዓመት ጊዜ አሳልፌ እዛ ባለን ቆይታል የምችለውን ያክል ተምሬ መውጣት ዝግጁ ነኝ ወይ? ይሻለኛል ወይ? ከሌሎች የተሻሉ አማራጮች አሉኝ ወይ? በኋላ ላይ ስልክ አሁን በተለይ በአሁኑ ጊዜ ያለው እንደዚህ የስራ ማግኘት አኳያለ ስ ዝግጁ ነኝ ወይ የሚለውን ሙሉን ተገንዝበ መሆን ይኖርበታል። የተሟላ ጥናት መደረግ አለበት ብዬ ማስበው።
ሲትራና ዳግማዊ ምንም እንኳን የሕክምና ትምህርት ከጊዜ አኳያ እጅግ የተጣበበ ቢሆንም ለመዝናናትና በተጨማሪ ጉዳዮች ላይ ለመሳተፍ ግን ጊዜ አይጠፋም ይላሉ። ዳግማዊ የራሱን ተሞክሮ እንዲህ ያስረዳል።
እውነቱን ለመናገር ሕክምና ህይወት ላይ የመዝናናት ህይወት አለም የለምን ማለት ይቻላል። ሁሉም እንደ ጊዜ አጠቃቀም ይወሰናል። ጊዜ በአግባቡ የሚጠቀም ከሆነ አሁን እኔ ለምሳሌ የጅማ ማህበረሰብ የሬዲዮ ጣቢያ ላይ አገለግል ነበረ። ሞጣ ብሎ ኢትዮጵያ ሜዲካል ስቱደንት አሶሲሽን የሚባል ቦታ አሳተፍ ነበረ። የተለያዩ ኤክስትራ ካሪኩላር የሆኑ ስራዎች ወይም አክቲቪቲዎችን ፈጽም ነበረ በራሴ። እንደዚሁም ቴሌግራም ላይ አንድ ማህበራዊ ገጽ አቋቁሜ የህክምና ተማሪዎች ግጥም የሚጽፉ ፎቶ የሚያነሱ ምናምን እነዛን ነገሮች ታለንታቸውን እንዲያዳብሩበትም ፕላትፎርም የተወሰነች ትንሽ እንድትሆን ፈጥሬ ነበረ። እኔ በራሴም ለራሴ እና ጊዜ አጠቃቀም እስካለ ድረስ ጊዜ ሁልጊዜም አለ። በእርግጥ ከሌላው ትምህርት የትምህርት ጫናው በጣም ከፍተኛ ስለሆነ ለረጅም ጊዜ አንብብን ይጠይቃል።
እጅግ ብዙ የህክምና ተማሪዎች ስራ አጥ የሆኑ ሲቸገሩ እንደሚታይ ከሲትራና ከዳግማዊ ጋር ያነሳን ሲሆን ዳግማዊ ትምህርቱ ሲጨርስ ዘርፉን ለመቀየር ማቀዱንም ጠቁሟል።
የስራ ፈጠራ ማሰብ እስካሁን ይህንን እንደዚህ አይነት ፈጥሬ ይሰራለሁ ብዬ ሳይሆን ከተምሮ በኋላ ግን አሁን ባለው ሁኔታ እኔም ወደ ቢዝነስ ዓለሙ ብገባ የሚል ውስጥ ፍላጎት አለኝ። ምክንያቱም እንደምታዩ የስራም ቦታዎች የሉም። ህክምና ተምሮ ደግሞ ብዙ ጊዜ ለስድስት ለሰባት አመት ያክል ረጅም ፕሮሰስ ነው። አንድ አመት ግን ሙሉ እየተነበበ ነው የሚችለው እና ብዙ ጊዜ ሌላ ነገሮች እንድታስቢ አይፈቅድም እና ከህክምና ወጥቶ ለመስራት የሚለው ቢከብድም እኔ እንደራሴ የማስበው አሁን አገሪቷ ያለችበትም አጣብቂኝ ጊዜ ስለሆነ እነዚህ ነገሮች ስላልተመቻቹ በራሴ ቢዝነስ እንሰራለን ብዬ አስባለሁ። የሚቻል ከሆነ ደግሞ ተደራጅተን ከጓደኞቻችን ጋር ሆነን ክሊኒኮችን ለመክፈት በጣም ሪሞት የሆኑ ኤሪያዎችን ለማዳረስ እናስባለን።
ሲትራ በበኩሏ እዚህ ለመቀጠልም ፍላጎት እንዳላት ገልጻ ከትምህርት እውቀት በተጨማሪም ሌሎች ክህሎቶችን ማዳበር ግን አስፈላጊ ነው ትላለች።
ሁላችንም በተለይ አሁን እንደመጨረሻ ህክምና ተማሪ ብዙ ጊዜ አሁን ዲስከስ የምናደርጋቸው የምንወያይበት ጉዳዮች ናቸው። ሁሉም ሰው የሚጠይቀን አሁን በአሁኑ ኢትዮጵያችን ያው በሀገራችን ውስጥ ያለው ሁኔታ ብዙ ተስፋ የሚሰጣና ትንሽ ቅር የሚያሰኝ ነገር ነው። ሰባት አመት ተምረን ከወጣን በኋላ ያው ስራ ማግኘት አለመቻል ወይም ደግሞ በተማርንበት ሰዎችን ማገልገል አለመቻላችን በጣም የብዙዎቻችን የሚያሳስበንና የሚወያዩን በተደጋጋሚ የምናነሳቸው ነገሮች ናቸው። በዛው ልክ ያው ህክምና ኮሌጅ ባለንበት ጊዜ ሌሎችም ኤክስትራ ካሪኩላር የሆኑ ነገሮችን ማለት ከትምህርቱ ውጭ የሆኑትን ሌሎች ይህም ያነሳት ጊዜም አንዳንድ ጊዜ ደግሞ ያው ኢንትረስቶችን ባለማወቅ አንተሳተፍልና አሁን ላይ እነሱ ነገሮች ሊከበር ማድረግ ከህክምና ውጭ ሌሎች ነገሮች ላይ እንደዚህነት ይችላሉ ወይም ደግሞ ሌሎች በፊት እንወለድ የነበርንባቸው ነገሮች ከህክምና ጋር እንዴት ማገናኘት ይችላለን የሚሉትን ጥያቄዎችን ብዙዎቻችን አሁን መወያየትና ማሰብ ጀምረናል ማለት ነው። ይህም አንድ እንደ ጥልነው በአንድ በኩል ደግሞ እንዳለ ሆኖ ይህ ነገር የምናገኝበታለን ጊዜ ነው ማስበው በአሁኑ ጊዜ ዲጂታል ሜዲካል ቴክኖሎጂ ወይም ደግሞ እንደዚህ ሌሎች ከህክምና ጋር የተገናኙ ህክምና ውስጥ እኛ እንደ ሪሲፒየንት ሆነን ወይም ደግሞ ህክምና ውስጥ ሆነን ኦኬ ይሄ እንደዚህ ነገር እንደዚህ ነው በስናተ ሊችላል ያለንቸው ነገሮች መፍትሄ ወደ መፈለግም እንድንገባም አድርጎናል ብዬ አስባለሁኝ። እና እኔ በበኩሌ ከዚህ በፊትም ኢንትረስትድ ከነበርኩባቸው ነገሮች ከህክምናን ኳሊቲ የህክምናን ጥራትን ከማስተካከል እንዲሁም ደግሞ ታማሚዎች መጀመሪያ ወደ ጤና ተቋም ከመምጣታቸው በፊት ይሄ ሄልት ፕሮሞሽን ወይም እንዲህ የቀድሞ ሄልት ፕሪቨንሽኖች እንደዚህ ላይ ለመስራት ነው እቅድ። የኢትዮጵያን አጠቃላይ በጤና ሴክተር ላይ ያሉትን ችግሮችን ለመፍታት ታማሚዎች ወደ ሆስፒታል ተቋም ወይም ወደ ጤና ተቋም በሚመጡበት ጊዜ ሊገጥሟቸው የሚችሉትን ችግሮችን ሰስቴይነብል በሆነ አዲስ በሆኑ መንገዶች ለእነሱ ጥረት ያለውን የጤና አገልግሎት ልክ መስጠት እንችላለን የሚለው ላይ በመጪው አመታቶች ላይ ልፋት ይፈልጋል። ከዚያም በተጨማሪም ደግሞ ፈጣሪ ፍቃድ ከሆነ ምናልባት የህፃናት ህክምና ላይም በሸጋ ይጸደርግ ተስላል።
ኢትዮጵያ ውስጥ በየአመቱ ከህክምና ሳይንስ የሚመረቁ ተማሪዎች ቁጥር እየጨመረ ቢመጣም ተመራቂ ሐኪሞች ግን በስራ አጥነት ችግር ለከፍተኛ ፍልሰት መጋለጣቸውን ባለሙያዎች ይናገራሉ። በአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዝግጅቷ አመሰግናለሁ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት በየቀኑ ከ3 ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ አበቃ። አስተናጋጃችሁ አሉላ ከበደ ከፕሮግራም አቀናባሪ ብርሃን ኃይሉ ጋር በዚሁ ሰናበታለሁ። ነገ እሁድ ከ3 ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። ለአሁኑ ሰላም፣ ደህና ደሩ። Yeah, yeah, yeah. Oh, yeah.
አንቺ ድንቅ አለሽ መቼ